radio 따베 너
ምረት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ታ 6 ወሩ በትክክል ጥር 13 ያርቃል።
የፌደራል አቃቤ ሕግ የሕዝብ ግንኙነትና የኮሙኒኬሽንስ ጉዳይ ዳይሬክተር አቶ ዝናቡ ቱሉ ናቸው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል።
የምህረት አዋጁን የተመለከተ ላይ ነበር አስተያየት ሰጥተው አድማጮች። የፌዴሬሽን ምክር ቤትና የሕገ መንግሥት አጣሪ ጉባኤም ገለልተኛም ነጻም አይደሉም ተባሉ የሚለው ደግሞ በመጽሔት ከምናቀርባቸው ዝርዝሮች ውስጥ አንዱ ነው።
አሁን ደግሞ የዛሬ ዋና ዋና ዜናዎች እናሰማችሁ። በኮንጎ ዲሞክራሲያዊ ሪፑብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ በአንድ ሳምንት እንደሚዘገይ እንደተነገራቸው ለፕሬዝዳንትነት የሚወታደሩ ሰዎችና ረዳቶቻቸው ገልጸዋል። ሰሜን ኮሪያ ኒውክሌር መሳሪያን እንድታስወግድ ሲካሄድ የቆየው ንግግር ባለበት በቆመበት በአሁኑ ወቅት ዋሽንግተንንና ፒዮንግያንግን ያለያየው የሰሜን ኮሪያ የሰው መብት አያያዝ መሆኑ እየተገለጸ ነው።
ሐሙስ ታህሳስ 11 2011 ዓ ም ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። በኮንጎ ዲሞክራሲያዊ ሪፑብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ በአንድ ሳምንት እንደሚዘገይ እንደተነገራቸው ለፕሬዝዳንትነት የሚወዳደሩት ሰዎችና ረዳቶቻቸው ገልጸዋል። አንድ ለፕሬዝዳንትነት የሚወዳደሩ ተቃዋሚ በመጪው እሁድ እንዲካሄድ ታቅዶ የነበረው ምርጫ ለአውሮፓ አቆጣጠር ታህሳስ 30 ቀን ይካሄዳል ሲሉ በአሜሪካ ድምፅ ሬዲዮ ለሚገኘው የፈረንሳይኛ አገልግሎት ተናግረዋል። ሮይተርስ የዜና አገልግሎት ደግሞ አንድ ከፍተኛ የፕሬዝደንት ጆዜፍ ካቢላ አማካሪ ምርጫው ታህሳስ 30 ቀን ይካሄዳል ማለታቸውን ዘግቧል። ተወዳዳሪዎቹ ትላንት በተሰበሰቡበት ወቅት የምርጫው ኮሚሽን ምርጫውን በታቀደው ዕለት ለማካሄድ አልተዘጋጀም ሲሉ የኮንጎ ከፍተኛ የምርጫ ባለሥልጣን ኮርኔሊ ናንጋ ተናግረው ነበር። የምርጫው ጊዜ የሚተላለፈው ባለፈው ሳምንት በመቶዎች የሚቆጠሩ የምርጫ ማሽኖች በእሳት በመጋየታቸው ነው ሲሉም ተናግረው ነበር።
የዋይት ሀውስ ቤተ መንግስት ራሱን እስላማዊ መንግስት ነኝ ብሎ በሚጠራው በሶሪያው አሸባሪ ቡድን ላይ ድል ተቀዳጅቻለሁ ያለበት ምክንያት በዝርዝር ሳያቀርብ የዩናይትድ ስቴትስ ወታደሮችን ወደ ሀገራቸው ለመመለስ የደረሰበትን ውሳኔ እየተከላከለ ነው። ጄፍ ካስተር ዘግቦበታል። ሰለሞን ክፍሌ ዝርዝሩን ይዟል።
በሶሪያ ድል ተቀዳጅተናል የሚለው የትላንቱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የትዊተር መግለጫ አንዳንድ የመከላከያና ዲፕሎማሲ ባለሥልጣናትን እንዲሁም የምክር ቤት አባላቱን ያስደነገጠ ይመስላል። ፕሬዝደንቱ ድንገት ሳይታሰብ ያወጡት ይህ መግለጫ በርካታ ጥያቄዎችን በማስነሳቱም የዋይት ሀውስና መከላከያ ሚኒስቴር ባለሥልጣናት የፕሬዝደንቱን የትዊተር መልእክት ለማብራራትና የራሳቸውንም መግለጫዎች ለማውጣት አስገድዷቸዋል። ምክትል ፕሬዝደንት ማይክ ፔንስ በውሳኔው ላይ ለመነጋገር ከመከላከያ ሚኒስትሩ ጂም ማቲስ ጋር ተገናኝተዋል። የፔንታገን ቃል አቀባይ ዳና ዋይት ስለ ሁኔታው ሲናገሩ የህብረት ኃይሉ እስላማዊ መንግሥት ነኝ በሚለው ነውጠኛ ቡድን ተዋጊዎች የተያዙ ግዛቶችን ነጻ ቢያወጣም በቡድኑ ላይ እየተካሄደ ያለው ዘመቻ ግን ሙሉ በሙሉ አልተጠናቀቀም ብለዋል። ትላንት ከመሸም ፕሬዝደንት ትራምፕ የቪዲዮ መግለጫ አውጥተዋል።
We've beaten them and we've beaten them badly. We've taken back the land and now it's time for our troops to come back home.
አሸንፈናቸዋል። በብርቱ ደቁሰናቸዋል። ይዛዋቸው ከቆዩ ግዛቶች አስወጥተን እኛ ተቆጣጥረናል። ስለዚህም አሁን ወታደሮቻችን ወደ ሀገራቸው የሚመለሱበት ጊዜ ነው።
ፕሬዝደንት ትራምፕ የደረሱበት ውሳኔ ከምክር ቤቱ የሪፐብሊካንና ዲሞክራቲክ ፓርቲ አባላት ትችት አስነስቷል። የፕሬዝደንቱ ወዳጅ ሪፐብሊካኑ ሴናተር ሊንሲ ግራም በውሳኔው ግራ መጋባታቸውን አስረድተዋል።
To those who say we have defeated ISIS in Syria, that is an inaccurate statement. They have been hurt.
የሶሪያውን አይሲስ አሸንፈናል ለሚሉ ወገኖች ያለኝ መልስ ተሳስተዋል፣ ተጎድተዋል እንጂ ጨርሶ አላበቃላቸውም የሚል ነው። አሸባሪዎቹ እንዲዳከሙ ተደርጓል። አይሲስን አስመልክቶ የምንከተለውን ፖሊሲ በመቀየራቸው ፕሬዚደንቱን በጣም አመሰግናለሁ። ሶሪያና ኢራቅ ውስጥ ተሸንፈዋል የሚለው አቀራረብ ግን አይዋጥልኝም።
በህብረቱ የዩናይትድ ስቴትስ መልእክተኛ ብሬት ማክገርክ ባለፈው ሳምንት ሲናገሩ ሶሪያ ውስጥ በአይሲስ ተይዞ የቀረውን የመጨረሻውን 100ኛ ግዛት ሙሉ በሙሉ ነጻ ለማውጣት ወራት ሊፈጅ ይችላል ማለታቸው ይታወሳል።
መላ አሜሪካውያን ወታደሮች ከሶሪያ መውጣት ይጀምራሉ የሚለው ፕሬዚደንት ዶናልድ ትራምፕ በትዊተር ያስተላለፉት ያልተጠበቀ መልእክት እንዳሳሰባቸው የዩናይትድ ስቴትስ ተባባሪ የሆኑት የሶሪያ ኩርዶች ገልጸዋል። የአሜሪካ ወታደሮች በፍጥነት መውጣት ቱርክ በእነሱ ላይ ለመክፈት ለዛተችው ጥቃት ያጋልጠናል ብለዋል። የሶሪያው መሪ ባሻር አልአሳድ እያባበሏቸው ያሉት ከእነሱ ጋር ሲተባበሩ የቆዩት አረብ ተዋጊዎችን ሊያርቅብን ይችላል የሚል ስጋትም አሰምተዋል። በኩርዶች የሚመሩት የሶሪያ ዲሞክራሲያዊ ኃይሎች ትላንት ያወጡት መግለጫ የዩናይትድ ስቴትስ ወታደሮች መውጣት እስላማዊ መንግስት ነኝ የሚለው ቡድን መልሶ እንዲያንሰራራ ያደርጋል ብለዋል። ሩሲያ በበኩሏ ትራምፕ ባለፈው ረቡዕ ያስታወቁትን ውሳኔ በአዎንታዊ መንፈስ ተቀብላለች። ሶሪያ ውስጥ ያለው ቀውስ የፖለቲካ መፍትሄ እንዲያገኝ ያመቻቻል ብላለች።
በየሀገሮቻቸው ሳሉ በቤት ውስጥ በሕይወት ተጋሪዎቻቸው በሚደርስባቸው ጥቃት አሊያም በወንጀለኛ ቡድኖች የሚቃጣባቸውን ጥቃት ሸሽተው ለሚሰደዱ ፍልሰተኞች ጥገኝነት ከሚነፍገው የትራምፕ አስተዳደር ፖሊሲ አብዛኛውን አንድ የፌዴራል ፍርድ ቤት ሰረዘው። ባለፈው ሰኔ ወር አንዲት ሴት በቤት ውስጥ በደረሰባት የጉልበት በደል ሳቢያ ተሰዳ ትገኝበት ወይም ጥገኝነት በጠየቀችበት ወቅት የቀድሞ ጠቅላይ አቃቢ ሕግ ጄፍ ሴሽንስ በጉዳዩ ጣልቃ ገብተው ጥገኝነት እንዳታገኝ አድርገዋል። በቤት ውስጥና በወንጀለኛ ቡድኖች በሚፈጸምባቸው የኃይል ጥቃት በደል ሳቢያ ጥገኝነት የሚጠይቁ ፍልሰተኞች እንዲነፈጋቸውም ትዕዛዝ አስተላልፈው ነበር። የዩናይት ስቴትስ የወረዳ ፍርድ ቤት ዳኛ ኤሜት ሰለቫን ታዲያ የዩናይት ስቴትስ የፍልሰት ሕግን ይጥሳል ወይም ይተላለፋል ሲሉ በቋሚነት ሰርዘውታል።
ሰሜን ኮሪያ ኒውክሌር መሳሪያ እንድታስወግድ ሲካሄድ የቆየው ንግግር ባለበት በቆመበት በአሁኑ ወቅት ዋሽንግተንና ፒዮንግያንግን ያለያየው የሰሜን ኮሪያ የሰብአዊ መብት አያያዝ መሆኑ እየተገለጸ ነው። ሰሜን ኮሪያ በዓለም ደረጃ አስከፊ የሰብአዊ መብት አያያዝ አላቸው ከሚባሉት ሀገሮች አንዷ ናት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለፈው ዓመት ባወጣው ዘገባ የሰሜን ኮሪያ የሰብአዊ መብት ረገጣን አይን ያወጣ ብሎት ነበር። ሰሜን ኮሪያ በበኩሏ የፖለቲካ ስርዓቷን ለመገልበጥ የተጠነሰሰ ሴራ ነው በማለት እንዲህ አይነቱን ነቀፌታ አልቀበልም ስትል ቆይታለች።
የትራምፕ አስተዳደር ሩሲያ በዩናይት ስቴትስ የምርጫ ሂደት ውስጥ ጣልቃ በመግባቷ ሳቢያ በሩሲያ ባለስልጣናት ላይ በአገሪቱ ተቋማት ላይ ጭምር ተጨማሪ ማዕቀቦችን መጣሉን ቀጥሏል። የዩናይት ስቴትስ ግምጃ ቤት ከይሲ ተግባር ሲል አስተያየት አክሏል። የተጣሉት ማዕቀቦች ብሪታንያ ውስጥ የቀድሞውን የሩሲያ ሰላይና ሴት ልጃቸውን በመርዝ ለመግደል የተደረገ የተባለውንም ሙከራ ያካትታል።
በመጨረሻም ሁለት የሆንዱራስ ተወላጅ ወጣት ፍልሰተኞችን ገድለዋል በሚል ተጠርጥረው ሶስት ሰዎች ሜክሲኮ ውስጥ ታስረዋል። ልጆቹ ባለፈው ቅዳሜ ቱዋና በተባለችው የድንበር ከተማ ሞተው ተገኝተዋል። አቃቢያን ሕግ ባወጣው መግለጫ መሰረት ሁለት ወንዶችና አንዲት ሴት በግድያና በሌሎች ክሶች ተጠርጥረው ተይዘዋል። ሟቾቹ የ16ና የ17 ዓመት ዕድሜ ወጣቶች ሳይሆኑ እንዳልቀረ መግለጫው ጠቁመዋል። ልጆቹ ከመጠለያ ሰፈር ወጥተው መንገድ ላይ ሲሄዱ ሌቦች የሚመስሉ ሰዎች እንደቀረቧቸውና አንደኛው ከእነሱ ጋር የነበረ ልጅ ጉዳት ቢደርስበትም እንዳመለጠ፣ የሁለቱ ልጆች አስከሬኖች ግን ታንቀውና በስለት ተወግተው እንደተገኙ መግለጫው ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አቀናባሪያችን ሻውጋ ቻንግ እንዲሁም ብርሃን ኃይሉ ናቸው። አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማለን።
ኢትዮጵያ
በፖሊሲ ተዘጋጅቷል ይጠርቃል። ደግሞ አሁን በቅርብ ጊዜ ኢትዮጵያ መንግስት ደግሞ በለውጥ በርካታ ነገሮች ለውጥ እያደረገ ስለ ፕራይቬት ዳሽ እያነገረ ስለሆነ ሬዲነን የእኛን ፍላጎት ሉዓላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋሉ።
ኢትዮጵያ በጠፈር መርሃ ግብሯ ውስጥ የግል ሀብትና ተሳትፎን የውጭ መዋለ ንዋይና እውቀት ታስገባ ይሆን ለሚለው ጥያቄ ዶክተር ሰለሞን በላይ የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው። የሰጡትን አስተያየት ነው የተከታተላችሁት። በሳይንስና ቴክኖሎጂ ዝግጅታችን ይመለሳሉ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
በኢትዮጵያ የታወጀው የምህረት አዋጅ የጊዜ ገደብ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቀረበ። የፌዴራል አቃቤ ሕግ የሕዝብ ግንኙነትና ኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ለአሜሪካ ድምፅ በሰጡት ገለጻ እንዳስረዱት በውጭ ሀገሮች የሚገኙ ኢትዮጵያውያንም በአካል መጥተው ሳያስፈልጋቸው ቅጽ መሙላትና ሰርቲፊኬት መውሰድ ይችላሉ ብለዋል። አቶ ዝናቡ ቱኑን ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እየተጠናቀቀ መሆኑን በማብራራት ይጀምራሉ።
ምህረት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ። 6 ወር ያህል ነው የምለውና አሁን 6 ወሩ ያለቀ ያለበት ሁኔታ ነው ያለው። ጥቂት ሳምንታት ብቻ ናቸው። በትክክል ጥር 13 ያልቃል ኮምፕሊትሊ። ከዛ በኋላ ዋጋ የለውም አዋጁ።
ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት፣ ምን ያህሉ አልተጠቀመበትም? የነበረውን ሁኔታ እስቲ በቁጥር ያስረዱኝ።
እስከ ዛሬው አሁን እስቲ ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ 800 ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፍኬት የወሰደበት ሁኔታ ነው አለ።
ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል፣ በተለያየ መንገድ የእናንተን ድረገጽ በመጎብኘት ወሰዱ? በዛም ይታወቃል።
ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250ዎቹ የዚህ የምህረት አዋጁ የሚያስቀምጠውን ሰርተፍኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው ማረሚያ ቤት ውስጥ። ከዚህ ጋር ተያይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዚሁ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ፣ ወደ 317። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይም ሚሊተሪ ሆኖ በማረሚያ ቤት የተለያዩ ወንጀሎች ተከሶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው ያለው። በማረሚያ ቤት ውስጥ ሆኖ ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው የቅድሙ 162። ሌላ ውጭ ሀገር የወጡ ትውልደ ኢትዮጵያና ኢትዮጵያን ሳሉ ከዚህ ከወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ።
በኢንተርኔት ማለት ነው?
በኢንተርኔት በኢንተርኔት ያስቀመጥ ነው።
ወደ እናንተ ድረገጽ ገብተው
ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምህረት አዋጁን ሰርተፍኬት እንዲወስድ የተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ሰዓት ድረስ ወደ 800 ሰው የዚህ የምህረት አዋጁ ሰርተፍኬት የወሰደበት ሁኔታ ነው አለው። ያው እስከ መጨረሻው ቀነ ገደብ ጭምር ይሄኛው ሰርተፍኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው።
ግምቶች አሏችሁ እናንተ? ለምሳሌ ምናልባት ይህን ያህል ሰው ነው ጉዳዩ፣ ይህን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበረ አቶ ዝናቡ?
ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱን ለቀናቸዋል። ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ላሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዛዎቹ በርካታዎቹ ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መፍታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዛዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካታዎቹ ይሆናሉ ተብሎ ይጠበቃል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው የሚለውን ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው።
ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያዊ ከፌዴራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል?
ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የኔ ኬዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው።
ለምሳሌ አንዳንዶች በ97 ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸዋሉ። እነዚህን ሁሉ ይመለከታቸዋል ይሄ
እዚህ አዋጁ ላይ በቦልድ ላይ ያስቀመጠው ምንድነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው
ግንቦት 30 2010 በፊት
2010 በፊት በወንጀል ተብሎ በተለዩት በተጠረጠሩት ወይንም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው የምለው። ሌላ የለያቸው ነገር የለም ማለት ነው።
ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለ ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል።
አዎ ኦልሬዲ የክስ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለግ አለ። ሁለተኛ ደግሞ በምርመራ ላይ ያለ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይንም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል።
ክሳቸው የተቋረጠ
የሚል አያስቀምጥም አዋጁ ላይ። ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባያወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ። ሁለተኛ ደግሞ በምርመራ ላይ ያሉ መዝገቦች፣ ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመላክተው።
ምን ለማለት ፈልጌ ነው አቶ ዘናቡ፣ ለምሳሌ የክስ መዝገቡ ተቋርጧል ይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል፣ ሙሉ ምህረት አይደለም ይሄ የሚባል ነገር አለ።
አዋጁ በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ? ምንም እዛ ላይ የሚያወራ ነገር አለ? የሚጠረጠር የሚፈለግ ዘንድ ምርመራ የተጀመረበት ዘንድ ደግሞ ውሳኔ ያገኙት ግለሰቦች የሚመለከት ነው። አዋጁ ላይ ቦሊዛ ነው የሚያስቀምጠው። ክስ የተቋረጠባቸው ከሆነ ተቋርጧል ኦልሬዲ። ምንም የምትፈልገውም አይደለም። ስለዚህ ቦልድ ላይ አዋጁ ላይ የሚያስቀምጠው ይሄ አዋጅ ቁጥር 1096/2010 የሚያስቀምጠው እየተፈለጉ ያሉ ምርመራ የሚደረግ በምርመራ ላይ ያለ መዝገብ ዘንድ ውሳኔ ያገኙትን ብቻ ነው የሚያመለክተው ማለት ነው።
አንድ ሰው ግን ካለመሙላት ቢሞላ ይሻላል ላይ አይፈልግም ብሎ ጽፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈልግም ላልፈልግም እችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ከኢትዮጵያ ውጭ አለ፣ ምን ቢያደርግ ትመክራላችሁ?
እኛ የምንመክረው አክቹዋሊ በዚህ በአዋጁ ላይ የተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። ሰው በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገርም ሊወጣ ይችላል። እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን አውቃለሁ፣ ክስ ተመስሮበትም ሊሆን ይችላል፣ ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል፣ ወይንም ደግሞ በሆነ አጋጣሚ ተይዞም ተፈቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ አድቫይዘር የማደርገው ይህኛው የምህረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፍኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው። እዛ ውስጥ ከሌለ ምንም የሚገደድበት ምክንያት የለም። እኛ በርካቶቹን መዘገባሉ፣ ግን እያጣራን ትክክለኞቹን ሰርተፍኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አለበለዚያ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለው። ስለዚህ ክፍት ነው። አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው።
እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል፣ ቅጽ አለ፣ የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይግረጹልኝና በዛ በቃለ።
ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይሄን አፕሊኬሽን ሁሉም ሰው
የማመልከቻ ቅጽ አለ።
የማመልከቻ ቅጽ አለ፣ ድረገጻችን አለ። በድረገጻችን ውስጥ መግባት ይችላል። ይሄም www.fagwinfog.gov.et በሚል ይገቡና በቀላሉ እዚህ ውስጥ ገብቶ ከዛ ውስጥ ያለው የማመልከቻ ቅጾች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንድሞሉና እንድልኩ ማድረግ ብቻ ነው የምጠበቅባቸው። አለበለዚያ ደግሞ በአካል ቀርቦ ይህን እንድሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይህን እንድሞሉ
ሀገር ውስጥ ያሉ ተወካዮቻቸው
ይህን ማድረግ ይችላሉ። በጣም ቀላል ነው።
አቶ ዝናቡት ሁኑ፣ የፌዴራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
በጣም አመሰግናለሁ። ነው
የፌዴሬሽን ምክር ቤትና የሕገ መንግስት አጣሪ ጉባኤ ገለልተኛም ነጻም አይደለም ይላል። የሕገ መንግስት ፍርድ ቤት ማቋቋም ለዚህ ችግር ትልቅ መፍትሄ እንደሆነ ተገለጸ የሚለው መንደርደሪያ። ይህን ለማድረግ ግን አንዳንድ የሕገ መንግስቱን ድንጋጌዎች ማሻሻል የግድ መሆኑን አንድ የሕግ ተመራማሪ መናገራቸውን ገልጾ መለስካቸው አመሃ ተከታዩን አጠናቅረዋል።
የኢትዮጵያ የሕግ ባለሙያዎች ማህበር ትናንት የኢትዮጵያ ሕገ መንግሥት አተረጓጎም ስርዓት ለውጥ ያስፈልገው ይሆን በሚል ርዕስ አንድ አውደ ጥናት አካሂዷል። በዋቢ ሸበሌ ሆቴል በተካሄደው በዚህ አውደ ጥናት ጥናቱን ያቀረቡት በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ቤት ረዳት ፕሮፌሰር ዶክተር ጌታቸው አሰፋ ነበሩ። ተመራማሪው በኢትዮጵያ የሕገ መንግሥት ክርክር ሲነሳ የመጨረሻውን ውሳኔ የሚሰጠው የፌዴሬሽን ምክር ቤት መሆኑን አስታውሰው ባለፉት 20 ዓመታት ውስጥ አከናውኗቸዋል የተባሉትን ሥራዎችም ዘርዝረዋል። ምክር ቤቱና የሕገ መንግሥት ጉዳዮች አጣሪ ጉባኤ በእነዚህ ዓመታት የቀረቡለት ጉዳዮች 3,000 ብቻ ናቸው። ከእነዚህም እስከ ዛሬ ውሳኔ የተሰጣቸው ከግማሽ በታች ናቸው። 1,600 የሚሆኑ ጉዳዮች እስከ ዛሬም ውሳኔ አልተሰጣቸውም። ከዚህም የሚከፋው ግን የፌዴሬሽን ምክር ቤት ይህን የዳኝነት ሥራ ለማከናወን የሚያስችለው ገለልተኝነትና ፍትሐዊነት የሌለው መሆኑ ነው ይላሉ ዶክተር ጌታቸው አሰፋ።
አንደኛው የፌዴሬሽን ምክር ቤትና አጣሪ ጉባኤው የገለልተኝነትና ነጻነት ጥያቄ አለባቸው። ይሄ በጣም ብዙም ርቀት መሄድ ሳያስፈልግ አባላቱን በመመልከት ለምሳሌ የፌዴሬሽን ምክር ቤትን ይህንን መገመት ይቻላል። የፌዴሬሽን ምክር ቤት አባላት ትልልቅ የመንግስት ባለስልጣናት ናቸው እና እነዚህ ደግሞ ወይ ህግ አውጪ ውስጥ ነበሩ ወይ አስፈጻሚ ውስጥ ነበሩ። ስለዚህ በአንድ ግለሰብ መንግስትን ሲከስ እነሱ ያወጡትን ህግ ነው የሚከሰው፣ እነሱ የወሰኑትን ውሳኔ ነው የሚከሰው። ስለዚህ መልሰው በነዛ ውሳኔዎች ላይ ዳኞች ሲሆኑ ትክክለኛ ፍትህ አይሰጡም።
ሌላው ደግሞ በአመት 2 ጊዜ ብቻ መሰብሰቡ ይህን አካል በቂ ስራ ለመስራት አያስችለውም ይላሉ ዶክተር ጌታቸው። ስለሆነም ውጤታማም ሊሆን አይችልም ሲሉ ይከራከራሉ። ለዚህ ግዙፍ አገራዊ ችግርና የሕግ የበላይነት ማረጋገጫ አንዱ መሳሪያ ለሆነው አካል እውን መሆን ምን መፍትሄ አለ ለሚለው ጥያቄ ተመራማሪው ምላሻቸውን ሰጥተዋል።
እንግዲህ በጣም የሚያዋጣው የሚመስለኝ መንገድ ሕገ መንግሥቱን ማሻሻል ነው።
የኢትዮጵያ የሕግ ባለሙያዎች ማኅበር ይህን አውደ ጥናት በአሁኑ ወቅት ለምን አዘጋጀው? ዓላማውስ ምንድን ነው የሚል ጥያቄ ለማህበሩ የፕሮጀክት አስተባባሪ አቶ አበራ ኃይለማርያም አቅርቤላቸው ነበረ።
ህብረተሰቡ የተለያዩ አካላት ተወያይተውበት ማሻሻያ አያስፈልገው እንደሆነ መታየት አለበት በሚል ለውይይት መነሻ እንዲሆን ነው። ምናልባት ከዚህ በኋላ የህገ መንግስት ማሻሻያ ጉዳዮች የሚነሱ ከሆነና ሂደቱ የሚጀመር ከሆነ ይህም እንዳንድ ጉዳይ ምናልባት ትኩረት አግኝቶ የመወያያ የተለያዩ አካላት በዚህ ጉዳዮች የህግ ባለሙያዎች ብቻ አይደሉም፣ ፖለቲከኞችም ህብረተሰቡም አስተያየት የሚሰጥበትን እድል ለመፍጠርና ይሄ ጉዳይም አለ ለማለት የታሰበ ነው። ይሄ መጀመሪያው እንጂ ከዚህ በኋላ ተከታታይ ውይይቶች በዚህ ጉዳይ ላይ ይነሳሉ፣ ይካሄዳሉ የሚል ግምት አለ። ምክንያቱም አሁን የተነሱ ጉዳዮች የተለያዩ አካላትን ፍላጎቶች የሚቀሰቅስ ይመስለኛል።
ማህበሩ ተጨማሪ ግብ እንዳለውና ይህ ፕሮግራም የተከናወነውም በቅድ እንደሆነ አቶ አበራ አስረድተዋል።
ይሄ አሁን የጥናት ጽሁፍ ለሚመለከታቸው አካላት ይቀርባሉ። አሁን እዚህ ውስጥ እንደምታያቸው ከፌዴሬሽን ምክር ቤት የተወከሉ አሉ፣ ከህገ መንግስት አጣሪ የተወከሉ አሉ፣ ከጠቅላይ ፍርድ ቤት የተወከሉ አሉ። እዚህ ውስጥ ያሉት በሙሉ የሚመለከታቸው አካላት ናቸው። ይህንን ጉዳይ በመጀመሪያ ሲመለሱ ወደሚመለከቶቻቸው አካላት ያቀርባሉ። ይሄ ጉዳይ ቢያንስ ጥያቄ የተነሳበት መሆኑን የሚያሳዩ ናቸው። በእኛ በኩል ደግሞ የዚህን የጥናት አጠር ያለውን ክፍል ዋና ዋና ቁልፍ ጉዳዮች ደግሞ ለፖሊሲ አውጪዎቹ እንዲደርስ እናደርጋለን። ከዚህ በኋላ ሌሎች አካላትም ይህን ጉዳይ ይዘው ውይይት የሚያደርጉበት ሁኔታ ይፈጠራል የሚል እምነት አለ።
ባለፉት አያሌ ዓመታት ህገ መንግስታዊ ክርክር በተነሳባቸው ጉዳዮች ላይ የፌዴሬሽን ምክር ቤት የሰጣቸው አንዳንድ ውሳኔዎች የቡድንም ሆነ የግለሰብን ህገ መንግስታዊ መብቶች የሚጫኑና የተዛቡ ውሳኔዎች ይሰጡ እንደነበረ ምሳሌዎች እየተነሱ ተተንትነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል የተካሄደውን የእርቅ ስነ ስርዓት ይመለከታል። በስነ ስርዓቱ የታደሙት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ገብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማርገብ የተደረገው ጥረት እንዳስደሰታቸው ተማሪዎች ተናግረዋል።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት 12/2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለምና አንድ ሆነን ሰላማችንን እንጠብቅ ብለዋል። በእርቅ ስነስርዓቱ ላይ አዳራሹም ሞልተው የነበሩ ተማሪዎች ከቤተሰብ ተለይተውና ሩቅ ተጉዘው ራሳቸውንም ሆነ ቤተሰባቸውን ብሎም ለሀገራቸው አለኝታ ለመሆን ትልቅ የቤት ስራ ከፊት ለፊታቸው ለተደቀነ የዩኒቨርሲቲ ተማሪዎችን ምን ያጋጫቸዋል ያሰኛል። ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለ መንስኤው እንዲህ ይላል።
ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አያውቁ መደረግ እንደሌለበት።
አብዱራማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። እኛ የዚህ እኩይ ዓላማ መጠቀሚያ መሆን የለብንም ይላል።
ድሬ መሪ ታሲሰኒ ኦፊት ያመቹ ደንደውዳን ነገኝ ከበጀሜ ኦላንቱማን ሴራ ከበጀሜ
ግጭቱ ባደረሰብን ጉዳት የትምህርት ጊዜያችን አልፎብናል። መድረስ የነበረብንን የትምህርት ክፍለ ጊዜ ላይም አልደረስንም። በስነ ልቦናም ሆነ በአካል ተጎድተናል።
ተማሪ ኢተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ ሀሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል።
ሚዳኔ ኑረት ከቀብሲስ ገማ በርኖታቲኒ ግሮም በርኖታን ዘላ ደርቤራ
ግጭት ሲቀሰቀስ ተጎጂ የሚሆኑ አካላት እንዳሉ ይታወቃል። በዚህ ጉዳይ ላይ ለመስራት ተግባብተናል። ያለፈው ስህተት እንዳለ ሆኖም አንድነታችንን አጠናክረን እርስ በርሳችን ተደማምጠን ምሁራን የሚነግሩንን ታላላቆቻችን የሚመክሩንን በመደማመጥ ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን።
ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል። በእርቅ ስነስርዓቱ ላይ አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች።
በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይህ ግጭት ሳይባባስ በፊት ተማሪዎች በመግባባትና እርቅን በመፍጠር ፍቅርንና በማንቀስ አድርግንትን እያሉ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል? መከባበርንና አብሮ በመኖር አብሮ በመቻቻልን ትልቅ ያደርጋል ብዬ አስባለሁ። ፋይዳው ሰላም ከሌለ መማር አይቻልም እና ያንን የመማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበት እና
የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ ቅሮ እንደነበርም ጠይቀናቸዋል።
የዛሬ ሳምንት የደሙ ልጆችን በየሆስፒታል እያደረስን ነበረ፣ ሰቆቃ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይህንን እርቅ በጣም ያማሩ የሆነ እርቅ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲቀመጥ እኔ ራሴ እንባይ መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና ዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበር? ዛሬ ደግሞ እንዲህ ውስጥ ነበር። ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንቱ ግን በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠር ነው እኛው ራሳችን መሆኑ ያሳዝነኛል የሚል መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረ። እርቅ ውስጥ ደግሞ ደስታ አለ። ደስታ በዛ ምክንያት ነው የነበረው ማለት ነው።
ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ የፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል።
አስር የአማራ ተማሪዎች እንደ አስር ከሌላ ብሔር ተማሪዎች በአንድነት ወደ ፊት ለፊት እንዲወጡ ጠየኳቸው። እንዳልኳቸውም ወጡ። ከወጡ በኋላ ተቀላቅለው እንዲሰለፉ አደረግ። ከዚያ ታዳሚዎችም ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ፣ ማን አማራ እንደሆነ፣ ማን ትግሬ፣ ጉራጌ፣ ሌላ ብሔር እንደሆነ የሚለይልኝ ብዬ ጠየቁ። ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየኳቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆም መለየት ያቅተናል ወይ? ቢያንስ ኢትዮጵያዊ ያለመሆኑ መለየት ያቅተናል ወይ የሚል ጥያቄ ጠየኳቸው። ሁሉም በአንድ ድምፅ አያቅተንም አሉ። ስለዚህ ምን አልኳቸው? እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠናክረን ለሀገራችን፣ ለዩኒቨርሲቲያችን ብሎም ለዓለም ሰላም መስራት አለብን የሚል መልእክት አስተላለፍኩላቸው። ተማሪዎችም ያንን መልእክት ሲያስተላልፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ድን እኔ ማብሪያቸው እጄ ምግብ በላን እና ተለያየን። በዛ መልኩ ተፈጸመ። ያ ነው ሶሻል ሚዲያ ላይ እየተመላለሰ ያለው።
ተማሪዎች እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል። ለአሜሪካ ድምፅ ራዲዮ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን። አሁን ሁለተኛው አጋማሽ ፕሮግራማችን ተጀምሯል።
ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረሰናይ ተቋም ከልመናና ከጎዳና ሕይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰን ተጋብዘን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራእይ ማሰልጠኛ ተቋም ተፈናቅለው ባህር ዳር ከተማ የመጡ ወጣቶች ገለጡ። ከወጣን በኋላ ከአንድ ወር በላይ ሆነናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልገንም በሙሉ እንዲሟላልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉ ነው ሲሉም ያማርራሉ። የባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ጽህፈት ቤት በበኩሉ ተፈናቃዮቹን በዘላቂነት ለማቋቋም የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶች ዳረገን ያሉት የመከላከያና ብረታ ብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ሌላ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምፅ ዘጋቢ በሰጡት ቃል ወጣቶቹ በእርሻና ተፈጥሯዊ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርና ልማት እንዲገቡ ጥረት ቢደረግም ልማቱ በመዘግየቱ ግን ሊበተኑ ችለዋል ይላሉ። አስቴር ምስጋናው ናት ያጠናቀረችው። እነሆ ዝርዝሩ ነው።
ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስይዛል የሚል መረጃ ደረሰኝና አዲስ ራእይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ኃይሉ።
ከዚህ ኤልሻዳይ ነው የሚወስድሽ። እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምንም የተደረገው። ጉዳና ላይ የሚኖሩ ወጣቶች ስራ አጥተው አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጀምራል። ይሄ በስራ ድል ሳልተገኘላችሁ ዳግሮ ፕሮሰሲንግ ኢንዱስትሪ ተቀይሯል። በዚህ መስራት ምትፈልጉ ትሰራላችሁ፣ ማትፈልጉ ምርት ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ማል ብዙ ወጣት አልቋል።
ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፊ የገባው የመንግስት ሰራተኛ ነበርኩ ይላል።
እኔ ከአዲስ አበባ ሄድኩት ታፍሼ ሄድኩት። ከአዲስ አበባ ወደ አፋር ሄድ ነው ለሊት ነው ሄድነው ሲነጋ እዛ ላይ በመንደርስበት ሰዓት ልብስ ተወልቂያለሽ፣ ጸጉርሽን ትላጫለሽ። ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበረ ፎርሙ? ጎዳና ላይ ስንት አመት ቆይታል? አልቆየውም በምትይበት ሰዓት ዱላ ነበረ። እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄስ ሁላ ይሄዳል። ቄስ መምህር፣ ለምሳሌ እኔን ሃይ ስኩል ያስተማረ መምህር ታፍሶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብለው ጠርግ ያመጧቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻድቅ ገብረ ማርያም የሚባል ነው አሁን ዳርፉል ነው ያለው። ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ የምናውቀው ታሪክ የለም ስለ ፖለቲካ። አበጣችሁም ፈነዳችሁም ኢህአዴግ አሸንፏል አለን።
በአዲስ ራዕይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ።
የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጠዋት ላይ ትምህርት እስከምንገባ 50ና ከዛ በላይ የሆነ ድንጋይ ስንሸከም ነበር።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጣት ስላለብን ወደ 8-7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራዕይ ማሰልጠኛ ማዕከል ነው የሚለው። የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ትደበደቢያለሽ፣ ብቻሽን ስትቀመጭም ትደበደቢያለሽ።
በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17,000 ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው 3,100 ብቻ ነን ይላል ወጣት ጌታቸው።
10 ወር ለተከታታይ ስልጠና ወስደናል። ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰድ ከሰለጠን በኋላ ሌላ ሳይት ሰርዶ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳ የለበትም። ከ17,000 ሰው የተመረቀ 11,400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6,880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንትን የመጣነ 3,130 ሰው ነው በየክልሉ ይበታል። ያኛው ሰው ወዴት ሄደ ወዴት ሄድ ወዴት ሄደ አይታወቅም። ለምን ተመርቀን በሙያ አንገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት ያገር መጣ። እኔ ኮሚቴ ነኝ በነገራችን ላይ ከሄድኩ ጀምሬ የማዕከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም አያውቁኝም። የአረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ። ሩጡ አመልጣለሁ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው። ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ መጨረሻ ላይ 3 ሰዓት የጀመረ ጦርነት 11:30 ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ 2 ኩንታል ጫማ ነው የመጣ። ብሔር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽዕኖም ነበረው።
ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግን። ወደ አማራ ክልል የመጣ ነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን 163 ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን፣ አስፈላጊው እርዳታ ተደረገልን። ነገር ግን ዘላቂ መፍትሄ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም ይላሉ ወጣቶቹ።
እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል እዚህ ፕሮግራም በነበረባቸው ሰዓት። እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም አንጠይቅም፣ የሚቀበለንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን አንድ እንዳትነጋገሩ ተባል። ስንመጣ ለሰራተኛና ማህበራዊ ጉዳይ ደዲ እያንዳንዳችን ደብዳቤ ተጽፎ ከፌዴራል መንግስት ማለት ነው ከአቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል። ይፈጸም ከብሎ የበታች አካላት ነው አልፈጽምልን ያሉ። ታች ያለው አመራር ላይ ትልቅ የሆነ ችግር አለ። ከክልላችን መንግስት ጋር ግን ምንም ችግር የለም
ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረኩ።
ጥቃቅን አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ። የመስሪያ ቦታ፣ የመሸጫ ቦታ፣ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይህን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበረ ፈልገን የነበር፣ ወደ ስራ ለመግባት ፈቃደኛ ያልሆኑ በየተቋም ስንዞር የነሱ ማዕከል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ የቀለብ ለነዚህ ለ165ቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማዕከል እየቀለባቸው ነው ያለው። 60,000 ብር የፌደራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል። ነገር ግን ይሄ 60,000 ብር ወደ ከተማ አስተዳደሩ አካውንት እንዲገባ ተደረገ፣ እስካሁን አልገባ። የነሱን ጥያቄያቸው ይሄ ነው። እኛ ደግሞ ይሄ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል። ኦሬዲ ፌደራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም፣ ይሄ 60,000 ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ጋር ተላቀም ጋር ተነጋግረናል። በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይሄን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይሄን የጠለፋ ዋስትና ማን ኃላፊነቱን ይወስድ? ቢያንስ መንግስት የጠለፋ ዋስትናው በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው።
ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳ የእርዳታና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባ ምስጋናን ለዘገባው እናመሰግናለን። አድማጮች፣ አሁን ውይይት ነው። ውይይት ነው። የውይይቱ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ናቸው። አሉላ እንግዲህ መንደርደሪያውን ታሰማል።
አመሰግናለሁ አዳነች። ወይዘሮ የትናየት እሳቱ የገንዘብ አያያዝ አማካሪ ባለሙያ ናቸው እንግዳችን። እንዳልሽው በእሁዱ የመጽሔት ፕሮግራም ያስተናገድ ነው ቀዳሚ ክፍል በቴሌቪዥን የተደረገ ውይይት ነው ለሬዲዮ አምጥተን የምንነጋገረው። የፊታችንን የአውሮፓውያን ገናንና አዲስ ዓመትን ጨምሮ ጊዜው በዚህ በዩናይት ስቴትስ የበዓል ሰሞን እንደመሆኑ በዚህ ክፍል ውይይታችን ታዲያ ይበልጡን በዓልን አስታከው ስለሚኖሩ ወጪዎች፣ የቤት ግዢና ሙያቸውን የሚመለከቱ ጉዳዮች እንነጋገራለን። ባለፈው ሳምንት ውይይታችን መገባደጃ እልባት ባደረግንበት ነው የምንደረደረው። የዕለት ተዕለት ኑሮ አያያዝን የሚመለከተው የገንዘብ አያያዝ ትልቁን ስፍራ የሚወስድ ነው። ሰዎች ወጪያቸውን እንዴት ይይዛሉ? ምናልባትም መጪዎቹን ተደራራቢ በዓላት አስታከሽ ቅድም ጠቀስ አድርገሻል። ምን አይነት ነገሮችን ማሰብ አለባቸው? ውጭ ሲኖር እንደ ባህሉ እንደ አገሩ ነው እና እነኝም በዓሎች ለማክበር ከቤተሰብ ጋር የሚያደርጉት አለ፣ ከወዳጅ ዘመድ ጋር የሚያደርጉት አለ፣ የስጦታ ጉዳዮች አሉ። መደረግ ያለበትን እንደ አቅም አድርገው ነገር ግን ቅድም ያልሽውን አይነት ከበድ ያለ እዳ ውስጥ እንዳይገባ የሚደረገው ጥረት ላይ ሚዛን መጠበቅ ይፈልጋልና ምንድን ነው የምትመክሪው?
እኔም በመክረው ወደ አሜሪካን ፋይናንሻል ሰርቪስ ኢንዱስትሪዎች ጠጋ ብሎ ምን ምን ፕሮዳክቶች አሉ ብሎ ሰው ማየት አለበት። ለምሳሌ መስጠት ከሚፈልገው በላይ መስጠት እንዲችል ማድረግ ይችላል አንድ ሰው በራሱ። ምክንያቱም ገንዘብን ባለፈው ኢንተርቪዋችን መተዋወቂያችን ላይ እንዳነሳሁት ዋረን በፌት $40 $5 ሚሊዮን ያደረሰበት ሜተድ ለሁሉም ሰው አቬለብል ነው። ለማንም ሰው ማንም መጠቀም ይችላል። እና ያንን የት ነው የምናገኘው ብለው ጥያቄ ካላቸው ለምሳሌ እንደተለመደው ሁልጊዜ መደወል ይችላሉ። ግን እነዚህ ከታክስ ነጻ የሆኑ እጥፍ ድርብ ወለድ፣ አቶ አዲሱ በዚህ አጋጣሚ አመሰግናለሁ፣ እጥፍ ድርብ ወለድ የምትለዋን ኮምፓውንድ ኢንትረስትን ትርጉሟን የሚነግረኝ ሰው አጥቼ አንተ ነህ በቀደምነት የገለጥክልኝ። ከዛን ቀን ጀምሮ እንድጠቀም እድሉን ሰጥተኛል፣ አመሰግናለሁ። እና እጥፍ ድርብ ወለድ ሊመጣ የሚችልበት እና ይሄ ፋይናንሻል ሰርቪስ ፕሮዳክት በላይፍ ኢንሹራንስ ካምፓኒዎች በኩል ነው የሚገኘው። ወለዱ በየአመቱ የታወቀ ፊክስድ ሳይሆን በስታክ ማርኬቱ ፐርፎርማንስ ነው የሚሄደው። ስታክ ማርኬቱ ከፍ ሲል አንተም ታገኛለህ። ስታክ ማርኬቱ ግን ሲወድቅ፣ አዎ የሽያጭ ገበያው ሲወድቅ አንተ እንዳታጣ ሎክ የሚያደርግ ቆልፎ የሚይዝ እንትን አለው፣ ባህሪ ያለው የፕሮዳክቱ። እና ያንን ፕሮዳክት በሚጠቀሙበት ጊዜ አሁን ባለፈው አመት ለምሳሌ 19.4% ነው የሰራ ነው ወለድ ለገንዘባችን ምላሽ ያገኘ ነው ማለት ነው። እጥፍ ድርብ ደግሞ አሁን ይቀጥላል ማለት ነው በሚመጣው በሚቀጥለው አመት። እና ይሄን መሰል ነገር በሚጠቀሙበት ጊዜ አንደኛ ወለድ ማግኘቱ ብቻ አይደለም፣ በዚህ በላይፍ ኢንሹራንስ ፕሮዳክት ውስጥ ለምሳሌ ሞታችን እዛ ውስጥ ነው ያለው፣ ጡረታችን እዛ ውስጥ ነው ያለው። እና ደግሞ የተለያዩ አይነት በሽታዎች ሲመጡ ለምሳሌ ተርሚናል ኢልነስ ብለው የሚሉት ከካንሰር ጋር የተያያዙ በሽታዎች ሲመጡ ስቴጃቸው፣ ደረጃቸው ሐኪሙ በሚጽፈው መሰረት ከዛ ከላይፍ ኢንሹራንስ ፕሮዳክት ውስጥ አውጥተ ሰው ሳታስቸግር ከምድር ልታልፍ የምትችልበትን እድል ነው የሚከፍተው። ከዛ ሌላ ክሮኒክ እነዚህ ስር የሰደዱ በሽታዎች ሲመጡ እነሱ ሲመጡ ለምሳሌ 500,000 ብር አንተ ላይፍ ኢንሹራንስ ካቨሬጅ ቢኖር በየወሩ ለአራት አመት ከሁለት ወር 10,000 ብር ይልኩልሃል። 10,000 ብር ሳትሰራ ቤት ሆነ በሽታህን እያዳመጥክ የምታገኝ ከሆነ ጎረቤትም ሌሎችም ሰዎች እድርተኞችም ማህበርተኞችም እንዲያዋጡልህ የማያስፈልግ ከሆነ እኮ ከክብርህ ጋር ነው ያለኸው። ስቲል ራስህን ኢንዲፔንደንት ሆነ ራስህን ችለህ ነው እያለፍኩ ያለሁን ያለውን ነገርና በአራት አመት ውስጥ እንደዛ አይነት በሽታ ያለበት ሰው ለምሳሌ ወይ ይድናል ወይም ወደ እውነተኛ ቦታ የሚሄድ ጉዳይ ሊመጣ ስለሚችል እነዚህ ነገሮች በጣም በጣም ከራሳችን ከክብረታችን ጋር እንድንሄድ የሚያደርጉ ናቸው። ክሪቲካል ኢልነስ እና ኢንጁሪ ብለው ደግሞ የሚሉት አለ። በመኪና አደጋም አንድ ሰው መብራት ጥሶ ሊመታ ይችላል። በዛ ምክንያት ኮማ ውስጥ የሚገቡ ሰዎች አሉ። እንደነዚህ አይነት ነገር በሚያጋጥምበት ጊዜ ለምሳሌ ቤክራ ያለ፣ ግሮሰር ያለ፣ ልጆች አሉ፣ ሚስት አለች፣ ባል አለ፣ የደረሰበት አደጋው የደረሰበትን ሰው በእንደዚህ አይነት ነገሮች ልንጠግን እንችላለን ከታክሱ ባሻገር። ከዛ ውጭ ደግሞ IRS የፈቀደው ስለሆነ በአመት አንድ ጊዜ ደግሞ ጥቅሙ ሲገባቸው ደግሞ እንደገና የአመት ወጪውን እዛ ላይ ማስገባት ማስቀመጥ የሚፈልጉትን አንድ እዛ ውስጥ እንዲያስገቡ የአንድ ጊዜ ብቻ የአንድ አመት ብቻ እንዲያስገቡ መንግስት ፈቅዷል። እና እንዲህ ያሉ ነገሮችን ተጠቅመን በሚመጣው ወለድ መዘርጋት ትችላለህ እጅህን። ማንም ሰው ቢሆን መስጠት ይወዳል፣ ግን አቅም ደግሞ ካልፈቀደ ውስጥህ እያዘነ ከምትኖር ሲስተሙ ተዘርግቶ እያለ ኑ ማንም ሰው አንስቶ ይውሰድ እየተባለ ወደኋላ ማለት
ማወቅ፣ መጠየቅ፣ ማማከር መፍትሄው ይመስላል። ምናልባት እንደው ብዙዎች የሚፈተኑበትን ነገር ይህን አስተያየት አብረን እናንሳ። ምክር ፍለጋ መሄድ ወይም ሀሳብ እንዲሰጡ እዛ ስራ ውስጥ ያሉት ሰዎችን መጠየቅ አንዳንዴ የሚፈራው ሰዎቹ ማድረግ የሌለባቸውን ኢንሹራንስም ከሆነ መግዛት የሌለባቸውን ኢንሹራንስ እንዲገዙ ሊያደርጓቸው ይችላሉ። ከሰዎች የንግድ ስራ ጥቅም ጋርም እያያዛለና ያችን መንገድስ እንዴት ነው የሚያልፈው አንድ ሰው ያላወቀ በእርግጥ አገሩ ደንቡ ስርዓቱ የሚፈቅደውን ነገር አውቆ ተረድቶ የሚበጀው እንዲወስድ ፈልጓል። ነገር ግን ደግሞ አላስፈላጊ ነገር ገንዘቡንም እንዳያወጣ ይፈልጋል።
እውነት ነው። አዎ፣ እሱ እንግዲህ እንዲህ አይነት ነገር በሚያጋጥምበት ጊዜ የሚሄዱበት ሰርቪስ ሰጪው በሙሉ አገልግሎት የሚሰጠው ሰው ምርጫዎችን እንዲሰጠው እሱን አይቻለሁ። በተለያየ ስቴት ላይ ይሄንን ላይሰንሴን በየስቴቱ አክቲቬት ስላደረግኩት ስለምጠቀምበት አንዳንድ ጊዜ ለሴሚናር አንዳንድ ጊዜ ለተለያዩ ምክንያቶች እሄዳለሁኝ። የተለያየ ቦታ ሰዎች ይሄን መስራት እንፈልጋለን ሲሉ ለማስተማር ለምናምን ሲሄድ አንዳንዱ ቦታ ላይ የሚገርምህ ነገር ይሄ ነው ያለው፣ በቃ ይሄንን ፈርም ውሰድ፣ ምን ትጠይቀኛለህ? እኔን አታምነኝም ምናምን የሚባል ንግግር አለ የባህላችን። እና እንደዛ ሆኖ የተሰሩባቸው ከተሞች ስለነበሩ በዛ ምክንያት ሰዎች አንዳንድ ጊዜ ጥሩ የሆነን ነገር ፈርተው እንዲሸሹ የሚያደርግ ነገር አለ። ስለዚህ ማንኛውም ሰው ሰርቪስ ሊጠቀመ እኔም ጋ ይሁን ሌላው ጋር ሲሄድ ሌሎች ሰዎች ጋር ያለን ነገር ከሌኮ ጋር ሄጄ ወይም እዚኛው ኢንሹራንስ ካምፓኒ ሄጄ ይሄን ብሏል ከዚህ የተሻለ ላገኝ እችላለሁ ወይ ብሎ ቢያማርጥ መጨረሻ የተጣራውን መውሰድ ይችላል። እና እኔ ሁል ጊዜ የምላቸው ይሄ ይሄንን ይመስላል፣ ቁጥር ምንም የሚያስቸግር ነገር አይደለም። 1 ብር 10 ብር የምትሆን ከሆነ ወልዳ እዛ ጋ ሴት ደግሞ 1 ብር 7 ብር የምትሆን ከሆነ 1 ብር 5 ብር የምትሆን ከሆነ ይሄንን ከ5 ብር ከ7 ብር ከ10 ብር የቱ ይሻልሃል የሚለውን ምርጫ መምረጥ የሚችሉበት ነው። ቁጥር ታሪክ ስላልሆነ አያስቸግርም፣ የሚታይ ነገር ስለሆነ ታስቡበትና ይህንን ደግሞ ኤኒዌር በቃ የምትፈልጉትን አድርጎ ጥያቄ ሲኖራችሁ የበለጠም እንኳን ካገኙ በዚህ ምክንያት የተሻለ አግኝቻለሁ ብላችሁ ብትሉኝ እኔንም ነው የምታሻሽሉኝ፣ እኔም ወገኖችን ማገልገል ማንኛውንም የሰው ፍጥረት ማገልገል ስፈልግ ጥሩ ነገር መስጠት ሰው መሆን ነው እንጂ ለገንዘብ ብዬ ሌላ የማይሆን ነገር መስጠት ስለማልፈልግ ጥሩ ካገኛችሁ ንገሩኝ እኔም ወደዛ መሄድ እችላለሁ። ምክንያቱም ላይሰንሱ እኔ የግሌ ስራ ስለሆነ የትም ቦታ ጥሩ ቃ ያለበት ቦታ መሆን ነው የምፈልገው።
የተሻለ ጥቅም የሚያስገኝ ለደንበኞች ልፈልጋለሁ።
አዎ የተሻለ ጥቅም ያለበት እኔ ለማገለግላቸው ሰዎች ለነሱ በቃ እንደዛ ቆሜ ዙሪያውን እየጠበቅኩኝ ማለፍ ነው የምፈልገው። በጥሩ ነገር ውስጥ አልፈው አድገው ቤተሰቦቻቸው ሁሉ ፋይናንሻሊ ፍሪ ሆነው ማየት ነው የምፈልገው።
እንደው ይሄን የገንዘቡን ጉዳይ በተመለከተ ጥሩ ነው አሉ ያነሳቸው ጥያቄዎች። እኔም አንድ ላንሳና ወደ ቤተሰብ ጉዳይ እንመለስሻለን። አንድ ነገር ያሳይቺ ነበር ለማደርስ ዴይ ልጆቹ አንደኛው ልጅ የኔ ጀግና እንችንሽ ዮር ማይ ሂሮ ብሎ ይጻፈላትን። ወደዛ ከመሄድ በፊት ግን ከቤቱ ጋር የተያያዘ ቤት ለመግዛት የሚፈልጉ ሰዎች አንቺ ጋር ይመጣሉ ለምክር።
አዎ
ብዙ ጊዜ እዚህ አካባቢ ከኛም ከኢትዮጵያውያን የምናየው ባልና ሚስት ቤት ሲገዙ ሁለቱም ውል ውስጥ ስማቸው የማይገባበት ጊዜ አለ። አንድ ላይም በሚሆኑበት ጊዜ ደግሞ ምን ማድረግ እንዳለባቸው ይሄን የተመለከተ ምክር ምን ያልሰጫለሽ? ለምን በከዚህ ጋር የተያዘ ብዙ ችግር እንሰማለን።
አዎ
ተቀመሽ ምን ትያለሽ? ምን ተቀመሽ?
ሰዓታችን በመገባደዱ አዲሱ ላነሳቸው ጥያቄዎች መልስ አላሰማንም። አድማጮች መልሶቹ ይሰማሉ፣ ወይዘሮ የትናየትም ይመልሳሉ። ታዲያ ወይዘሮ የትናየትን ስናነጋግር አንቱ የሚለው እንዲቀር አንቺ እንዲባሉ በመፈለጋቸው ነው ቃለ ምልልስ ውስጥ በዛ ዘይቤ የተከታተላችሁት። በቪዲዮ የተካሄደውንም ሙሉ ቃለ ምልልስ በቅርቡ በድረገጻችንና በፌስቡክ እናወጣለን። ለአሁኑ እንግዳችን እናመሰግናለን። እግዜር ይስጥልን።
ሳይንስና ሕይወት ይቀርባል። ኢትዮጵያ የፊታችን መስከረም 5 2012 ዓ.ም ምረት ኢትዮሳት 1 ብላ የሰየመቻትን የመጀመሪያ ሳተላይቷን ወደ ህዋ ታመጥቃለች። ሳተላይቷን የመገንባቱ ስራ እየተካሄደ መሆኑንና የፊታችን መጋቢት ውስጥ እንደሚጠናቀቅ የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ባለፈው ዝግጅታችን ላይ ገልጸውልናል። ለመሆኑ የኢትዮጵያ የህዋ ሳይንስ ምርምርና ልማት የግል የውጭ ሀብትና እውቀትን ያሳትፋል? ስለሆነ ሰለሞን አባተ በሳይንስና ህይወት ዝግጅቱ ከዶክተር ሰለሞን በላይ ጋር ተነጋግሮ ያጠናቀረው ዘገባ ተከታይ ክፍል ቀጥሎ ይቀርባል።
በጣም ብዙ ሪኩዌስት አለው። ይሄኛው አንድ ፕሮጀክት ሲጀምር በአንድ ጊዜ ነው፣ በአንድ ላይ ነው የምትጀምረው የሚጨርሰው። በሌላ ግን አውሮፓውያን ከአሜሪካ የተለያዩ ሀገሮች ይመጣሉ። ኢትዮጵያን ለስፔስ ምርምር ለስፔስ በጣም አመቺ ሀገር ነች። ገና ስፔስም ህዋን አልተጠቀምነው። ኢትዮጵያ ስላልተጠቀምነ ብዙዎቹ አለ አንዳንዶቹ ጋራ አብረን ለመስራት አሁን ዝግጅት ላይ ግን ከፈረንሳይ እንደዚህ አብረን ለመስራት አንዳንድ ፕሮጀክቶችን ፍላጎት ጥናት እያጠናን ነው። ስለዚህ ዋናው ነገር የኢትዮጵያ ፍላጎት ላይ እና ፍላጎት ላይ ነው መሰረት እያደረግን ያለ ነው እንጂ ብዙ ሀገሮች ፍላጎትን ያሳዩ ብዙ አሉ። በጋራ ምርምር እያካሄድን፣ አዋጭነት ጥናት እያካሄድን፣ የገንዘብ ማፈላለግ ስራም እየሰራን ያልናቸው ነገሮች ደግሞ አሉ እና ብዙዎቹ ሀገሮች ኢትዮጵያን አሁን አመቺ ስለሆነች በጣም የመንግስታዊም ሆነ መንግስት የመንግስት ተቋም ሆነ የግል ተቋም እየተረባረቀ ነው።
እና ምን ያህል ክፍት ነች ኢትዮጵያ ለማሳተፍ ይህንን የግል እና የውጭ ሀብት በዚህ ዘርፍ?
አሁን ፖሊሲ ስፔስ ፖሊሲ ተዘጋጅቷል፣ ይጠርቃል። ደግሞ አሁን በቅርብ ጊዜ ኢትዮጵያ መንግስት ደግሞ በለውጥ ለበርካታ ነገሮች ለውጥ እያደረገ ስለ ፕራይቬታይዜሽን እያደረገ ስለሆነ ሬዲ ነን። የእኛን ፍላጎት የኋላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋል። በሌሎች ሀገሮችም ኤክስፒሪየንሱ ተወስዷል።
ከዩናይትድ ስቴትስ የጠፈርና የኤሮኖቲክስ አስተዳደር ጋር ንግግሮች ላይ እንደነበራችሁ አስታውሳለሁኝ። ምናልባት እርሶም ራስዎ የተሳተፉበት ይመስለኛል። አንድ የልዑካን ቡድን በቅርቡ መጥቶ ዳይሬክተር ጀኔራሉን ሁሉ አግኝታችኋቸው የነበራችሁ ይመስለኛል። እና ምንድን ነው ያለው ከናሳና ከአውሮፓ የህዋ አስተዳደር ጋር ያላችሁ ግንኙነት? አሁን
ናሳ ጋር የመረጃ ልውውጥ ምናምን እየጀመርን ነው። ተማሪዎች የምንኛ ሪሰርቸሮችን በበለጠ ደግሞ አሁን በቅርብ ጊዜም የናሳ ድሮ ዳሪ አስተዳደር የነበረ አሁን የስፔሲ መልክተኛ ሆኗል። ስለ ልዩ መልክተኛ ሆኗል። መጥቶ ነበረ በኤምባሲዎች በኩል አጠቃላይ ኮምፕሬሄንሲቭ የሆነ የጋራ አግሪመንት ለመፈረም እየተዘጋጀ ነው። እንደዚሁ አውሮፓ ህብረት ላይም ጥሩ የሆነ ግንኙነት አለ። የተለያየ ባለሙያ የሳይንቲስቶች ልውውጥ እናደርጋለን። የአንዳንድ የጋራ ወርክሾፕ እና ኮንፈረንሶችን እያዘጋጀን ነው። አጥንተን ደግሞ ለይተ ነው በተለየ ፕሮጀክት ላይ ደግሞ በጋራ ፕሮጀክት ላይ ይተን በጋራ ምንሰራውን እየለየን አብረትናት እያካሄደ ነው።
ኢትዮሳት ዋን ነው የዚህች የመጀመሪያዊቱ የኢትዮጵያ ሳተላይት ስም። ዓለም አቀፍ ደረጃን የጠበቀው ስም እንዳለ ሆኖ በተደራቢነት አንዳች ኢትዮጵያዊ ስም ልትሰጧት አላሰባችሁም ነበር ብያቸው ነበር ዶክተር ሶሎሞንን። አስበዋል፣ ተነጋግረውበታልም። የዚህች የመጀመሪያዊቱ ሳተላይት ስያሜ ዓላማ አንድም ኢትዮጵያን በኢትዮጵያነቷ፣ ኢትዮጵያውያንን በኢትዮጵያዊነታቸው አንድ አድርጋ እንድትወክል፣ በዓለም አቀፍ ደረጃም ሰማይ ላይ ስትውል የኢትዮጵያን ስም ይዛ ለዓለም እንድትታወቅ ማድረግ ነው። ወደፊት ግን ኢትዮጵያ የራሷን ሳተላይቶች ራሷ እያመረተች ራሷ ማምጠቅ ስትጀምር ቁጥር ስፍር ካጣው የሀገሩ ካብት ሁሉ እየዛቀች ለመሰየም እንገዷት። ብትሻ ከታሪኳ፣ ብትሻ ከቅርሶቿ፣ ብትሻ ከተፈጥሮዋ፣ ብትሻ ከሕዝቧ ስም መሃል እያነሳች ሳተላይቷ ብቻ ትኖር። የኢትዮጵያ የስፔስ ወይም የህዋ ቀልብ ሽቅብ እንደ ተንጠለጠለ ብዙ አስሮች ዓመታት ቢያልፉም በተለይ ያለፉት 20 ዓመታት ግን ይህ ሰማይ ሰማይ የማለት ነገር ዝላይ በመጀመርም የታጀበ ነበር። ቅዠት ይምሰል እንጂ
የኢትዮጵያ ስፔስ ሶሳይቲ የሚባል እንደ ፈረንጆች አቆጣጠር 2004 ወይም በኢትዮጵያ አቆጣጠር 1996 ዓ.ም አጠቃላይ የኢትዮጵያን ስፔስ ማስተዋወቅ ስራ ላይ ሙያ ማህበርና ስፔስ ላይ ኢንስፓየርድ የሆኑ አፍቃሪዎችን አዘጋጅቶ የተቋቋመ መንግስታዊ ያልሆነ ሲቪክ ሶሳይቲ ነው።
እንደው የአፍቃሪያን ማህበር እንደማለት ነው።
አዎ። ያ ሶሳይቲ ደግሞ በኢትዮጵያ ውስጥ ምንድን ነው እንጦጦ ኦብዘርቫተሪ ምርምር ማዕከል የሚባል አለ። እንጦጦ ኦብዘርቫተሪ ምርምር ማዕከል የሚባል በአስትሮኖሚካል በስፔስ እና በተለያዩ ስራዎች ላይ የሚሰራውን እንጦጦ ኦብዘርቫተሪ ምርምር ማዕከልም የተለያዩ ዩኒቨርሲቲዎችን እና የመንግስት ተቋማትን አስተባብሮ እንዲቋቋም ያደረገ ነው ሶሳይቲ መጀመሪያ ላይ። ከዛ በኋላ እንጦጦ ኦብዘርቫተሪ ምርምር ማዕከል በኢትዮጵያ ቆጠር 2005 ራሱን ችሎ ተቋቋመ። ከስፔስ ወጣ ምርምርም ይሰራል። የመንግስት ተቋም ነው። አሁን ግራጁዌት ፕሮግራምም ያስተምራል ከአዲስ አበባ ዩኒቨርሲቲ ጋር በመሆን እና ስለዚህ ይሄ አሁን ስፔስ ፕሮግራም በሙሉ በዚህ ኢንስቲትዩት ስር ነው። ሶሳይቲው ግን አዌርነስ ይሄ ስፔስ ላይ አክቲቪቲን ይሰራል፣ ማስተማር ላይ እነዚህ ስራዎችን የሚሰራው እና ያው እንደጋገፋለን። ሙያ ማህበርን ሰፖርት ማድረግ ግዴታም ስለሆነ ማለት ነው ስለሚያግዝ።
ዶክተር ከላሌ አድሃና የሚመሩት ተቋም ነበር፣ አቶ ተፈራ ዋልዋም የሚመሩት ነበረ። እነዚህ ሁለቱ ተቋማት አንድ ናቸው ወይስ የተለያዩ ናቸው?
አቶ ተፈራ ለ10 ዓመት ያክል የኢትዮጵያ ስፔስ ሳይንስ ሶሳይቲ ቦርድ ሰብሳቢ ሆኖ ሰርተዋል። የሶሳይቲው እንጦጦም ቦርድ ሲቋቋም የተወሰነ ጊዜ ለእንጦጦም ለ3 ዓመት የቦርድ ሰብሳቢ ነበሩ። አቶ ከላሊ ደግሞ ኢትዮጵያ የምታስተናግደው ህዋ ሳይንስ ለልማት የምስራቅ አፍሪካ ይባላል። ያን የምስራቅ አፍሪካ የሚያስተባብር ቢሮ በአሁኑ ሰዓት በዚህ ኢንስቲትዩት ሆኖ ሆኗል። ሳይንስና ቴክኖሎጂ ትምህርት ሚኒስቴርና አዲስ አበባ ዩኒቨርሲቲ አንድ ላይ ሆኖ ሲያስተናግድ የነበረውን የምስራቅ አፍሪካ ህዋ ሳይንስ ለልማት ዳይሬክተር ሆኖ ለ2 ዓመት ተኩል ያክል ሲመሩ ነበር እና የተለያዩ ናቸው፣ ይተጋገዛሉ። ግን
ስለዚህ አሁን ይሄ የምስራቅ አፍሪካ የህዋ ሳይንስ ለልማት ተቋም በእርሶ ኢንስቲትዩት ስር ነው ያለው ማለት ነው?
በእኔ ኢንስቲትዩቱ ስር ሆኖ ግን አንድ ዳይሬክተር ተመድቦለት የምስራቅ አፍሪካ ህዋ ለልማት ጽህፈት ቤትን ያስተባብራል።
በጠፈር አስተዳደሩ በኩል ለአሜሪካ ናሳ፣ ለአውሮፓ ኤሳ፣ ለቻይና ችንሳ፣ ለሩሲያ ሩስ ኮስሞስ፣ ለህንድ ኢስሮ፣ ለሌላውም እንደየሀገሩ እንዳለው ሁሉ የኢትዮጵያው መንግስታዊ ተቋም ኢስቲ ከእንግሊዝኛ መጠሪያው የተወሰደ የምህጻር ቃል ነው፣ የቁጥጥርና የአመራሩን ስራ ያከናውናል።
ይሄ ኢንስቲትዩት አጠቃላይ በሀገሪቱ ለስፔስ ፕሮግራም እንዲመራ በአዋሽ 2009 ጥቅምት ላይ የተቋቋመ ተቋም ነው።
የዛሬ 2 ዓመት ማለት ነው?
አዎ፣ የዛሬ 2 ዓመት።
ኢትዮሳት ዋን የፊታችን ነሐሴ መጀመሪያ ላይ ወደ ማስወንጨፊያዋ ትወሰድና ከዚህ በፊት በንድፏ ወቅት ተለይቶ በታወቀላት አድራሽ ሮኬቷ ላይ ልትተኮስ 2 ቀን ሲቀራት ትገጠማለች። ኢትዮጵያ በመንግስታቱ ድርጅት ስር ያለው ህዋ ለሰላም ኮሚቴ ሙሉ አባል መካሪና ወሳኝም ነች። አባላቱ ሀያላኑን መንግስታት ጨምሮ 76 ሲሆኑ ከአፍሪካ እንግዲህ ኢትዮጵያ ስትደባለቅ 6 መሆናቸው ነው። የኢትዮጵያ የጠፈር መርሃ ግብር እንደ ሌሎች ሀገሮች ከላይ ወይም ከመንግሥት የወረደ ሳይሆን ከታች የተነሳ በበጎ ፈቃደኞችና በባለሙያዎች የተጸነሰ የተጠነሰሰና የበሰለ ነው ያሉኝ የኢስቲው መሪ ዶክተር ሰሎሞን ብዙ ሀገሮች የኢትዮጵያን አካሄድ ቢከተሉ እየተመከረ እንደሆነም አጫውተውኛል። እንዲያውም ኢትዮጵያ የአህጉሯን የጠፈር መርሃ ግብሮች እንድታስተባብርም ተጠይቃለች ብለውኛል። የተባበሩት መንግስታት ድርጅት በመጪዎቹ 11 እና 12 ዓመታት ውስጥ አሳካቸዋለሁ ብሎ ከያዛቸው 17 የዘላቂ ልማት ግቦች 11ዱ ቀጥተኛ የሆነ የህዋ ምርምርና ልማት ጣልቃ ገብነትን የሚሹ፣ ቀሪዎቹ 6ቱ በተዘዋዋሪ የሚጠቀሙ መሆናቸውንም የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኢስቲ ዋና ዳይሬክተር ዶክተር ሰሎሞን በላይ ነግረውኛል።
በነገራችን ላይ አድማጮች፣ ኢትዮሳት ዋን የምትሸከመው ሮኬት ስትመጥቅ ክንዋኔውን በቀጥታ ስርጭት እንደሚያሳዩ የኢስቲዩ ዳይሬክተር ዶክተር ሰሎሞን በላይ ገልጸውልናል። እስከዚያ ዝግጅቱን በየደረጃው እየተከታተል እናቀርባለን። አድማጮች ደህና ደሩ። ትግርኛ ስርጭት ይቀጥላል።